ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 12 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ።
የራያ የማንነት ጥያቄ አለን ብለው በትግራይ ደቡባዊ ዞን አላማጣ ከተማ ትናንት ሰልፍ በወጡ ወጣቶችና በፖሊስ መካከል በተፈጠረ ግጭት 3 ሰዎች መገደላቸው ተነግረዋል።
እኛ ራያ ነን፣ ትግሬ አይደለንም፣ አማራ አይደለንም፣ እኛ ራያዎች ነን ሚል ነው። ከባድ የሚባል ነገር ነው። የሞቱ ሰዎች አሉ፣ ደግሞ የተጎዱ መዛልክ አሉ። ስለዚህ አሁን የራሳቸው ማንነት ነው። እኛ ትግሬ ነን አማራ ነን አይደለም፣ የራያ ማንነት ነው የጠየቁት።
አቶ ዳንኤል ሶሎሞን ይባላሉ። የሰማችኋቸው የአላማጣ ከተማ ነዋሪ ናቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በመግቢያው እንደሰማነው በትግራይ ደቡባዊ ዞን አላማጣ ከተማ ትናንትና በተፈጠረ ግጭት የሰው ሕይወት አልፏል። ግጭቱ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል መፈጠሩና የሶስት ሰዎች ሕይወት መጥፋቱን የተገለጸው ከአላማጣ ሆስፒታል የተገኘ መረጃ እንደሚያመለክተው ሰዎች የሞቱት በጥይት ተመተው ነው። ግጭቱ የተፈጠረው የራያ ማንነት ጥያቄ አለን ያሉ ወጣቶች ወደ አደባባይ በወጡበት ወቅት የተፈጠረ መሆኑ ተነግሯል። ያነጋገርናቸው አካባቢውን የሚወክሉ የትግራይ ምክር ቤት አባላት የአላማጣ ህዝብ ያለው የልማትና መልካም አስተዳደር ጥያቄ እንጂ የማንነት ጥያቄ የለንም ብለዋል። የክልሉ መንግስት ባወጣው መግለጫ በዚህ ግጭት የተሳተፉ አካላት በህግ እንዲጠየቁ እሰራለሁ ብሏል። ከዜና በኋላ በአብይ ርዕስ ዝርዝሩ ይቀርባል።
የትግራይ ብሔራዊ ክልላዊ መንግስት 6 ሴቶች ያሉበት 9 አዳዲስ የስራ አስፈጻሚ ኮሚቴ አባላትን ሾመ። የክልሉ መንግስት ለሶስት ቀናት ያካሄደውን ጉባኤ አጠናቋል። ዓለም ፍስሐ ተከታዩን ዘግቧል።
ምክር ቤቱ ፋይናንስን የሚመለከት አዋጅ ከማጽደቁ ባሻገር የሶስት ወር የስራ አፈጻጸምና የ2011 በጀት ዓመት እቅድም አይተዋል። ምክር ቤቱ በዛሬው ዕለት 6 ሴቶችን የሚገኝበት 9 አዳዲስ የስራ አስፈጻሚ፣ 3 የዞን አስተዳዳሪዎች፣ 1 የመቀለ ከተማ ከንቲባ ሽመት ሲሰጥ፣ ለአቶ ሩፋኤል ሽፋሬ የምክር ቤቱ አፈ ጉባኤ፣ ለወይዘሮ የምስራች ብርሃኑ ደግሞ ምክትል አፈ ጉባኤ አድርጎ ሸመዋል። ይህ በእንዲህ እንዳለ የፋይናንስ ሚኒስትር የነበሩ ዶክተር አብርሃም ተከስተ የክልሉ ምክትል ርዕሰ መስተዳድርና የከተማ ልማትና ንግድ ኢንዱስትሪ ቢሮ ኃላፊ አድርጎ ሸማቸዋል። ከ17 የክልሉ ስራ አስፈጻሚ አባላት 9 ሴቶች መሆናቸው ታውቀዋል። ዶክተር ደብረጽዮን ገብረ ሚካኤል በጉባኤው መዝጊያ ዕለት ህዝቡ በፖለቲካ ያሳየውን ንቁ ተሳትፎ በልማትም እንዲደግመው፣ በስብሰባ ምክንያት ተገልጋይ መበደል የሚያስጠይቅ መሆኑና የገንዘብ አጠቃቀማችን ቆጣቢ በሆነ መንገድ እንዲካሄድ አሳስበዋል። ዓለም ፍስሐ ከመቀለ።
የአሜሪካ ድምፅ ለባለሙያዎቹን ስልጠና ሲሰጥ የአገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ በዛሬው ዕለት የአፍሪካ ክፍል ዲሬክተር ንጉሴ መንገሻንና የቪኦኤ የአፍሪካ ክፍል ዲሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። የአሜሪካ ድምጽ በኢትዮጵያና በጎረቤት ሀገሮች ለሚገኙ ዘጋቢዎቹ ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀው ባለፈው አርብ ዕለት ነው። ውጣ ውረድ ባልተለየው የኢህአዴግ መንግስትና የአሜሪካ ድምጽ ያለፉት 27 ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር ይህ የመጀመሪያ ነው። በዚህ ዜና ላይ ወደ ኋላ ከቪኦኤ የአፍሪካ ክፍል ኃላፊዎች ጋር ሰፋ ያለ ውይይት ይቀርባል።
ፖል ቢያ ለ7ኛ የስልጣን ዘመን ሊቀጥሉ ነው። የካሜሩኑ ፕሬዚደንት ፖል ቢያ ራሳቸው የሰየሙት ህገ መንግስታዊ ፍርድ ቤት ተቃዋሚዎች የምርጫውን ውጤት በተመለከተ ያቀረቧቸውን የህግ አቤቱታዎች ውድቅ አድርጓል ዛሬ። የፕሬዝደንቱ ተቃዋሚዎች መራጮችን በስፋት ማስፈራራትና የድምፅ ማጭበርበር የመሳሰሉ ድርጊቶች ተፈጽመዋል ሲሉ የድምፅ ቆጠራውን ውጤት እንደማይቀበሉ ተናግረዋል። የተቃዋሚዎች ሰልፎች በሙሉ በተከለከሉበትና በሀገሪቱ ዙሪያ ያሉ ከተሞች በወታደር ጥበቃ ስር በዋሉበት ድባብ በተካሄደው ምርጫ ፕሬዚዳንቱ 71 ከመቶ ተቀናቃኛቸው ሞሪስ ካንቶ ደግሞ 14 ከመቶ ድምጽ ማግኔታቸው ተነግሯል። በአውሮፓ የዘመን አቆጣጠር ከ1982 ዓመተ ምህረት አንስተው ስልጣን ላይ የሚገኙት የ85 ዓመቱ አዛውንት ፖል ቢያ ከዓለም በእድሜ እጅግ ከገፉ መሪዎች አንዱ ናቸው።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሟቹ የሳውዲው ጋዜጠኛ ጀማል ካሾኪ ወደ ሳውዲ ቆንስላ ቅጥር ግቢ ሲገባ ለብሶት የነበረውን ልብስ የለበሰ የሳውዲ የደህንነት ሰራተኛ ኢስታንቡል ከሚገኘው የሪያድ ኤምባሲ ሲወጣ የሚያሳይ አዲስ የቪዲዮ ምስል ብቅ ብሏል። ጋዜጠኛው ከቆንስላው ቅጥር ግቢ በሰላም ወጣ በማስመሰል ግድያውን ለመደበቅ ሲባል የተቀነባበረ መሆኑን የተዘገበው ኢዛቤል ኮቾሊ፣ ኬን ብሬድማየር እና ዶሪያን ጆንስ ያጠናቀሩት አጠር ያለ ዘገባ አለ። አሉላ ከበደ ያቀርባል።
የቱርኩ ፕሬዝዳንት ሪሴፕ ታይፕ ኤርዶጋን የካሾጂን አሟሟት የሚያሳዩ ቁልፍ መረጃዎች በነገው ዕለት ለአገሪቱ ፓርላማ ይፋ ለማድረግ እየተዘጋጁ ባሉበት በአሁኑ ወቅት ነው። መርማሪዎች የግድያውን ምስጢር ለማጋለጥ በሪያድ ላይ የያዙትን ግፊት አጠናክረው የቀጠሉት። የቱርኩ መርማሪዎች ለሲኤንኤን የቴሌቪዥን ጣቢያ ያቀበሉት የቪዲዮ ምስል እንደ አውሮፓውያን የዘመን አቆጣጠር ባለፈው መስከረም 22 2011 ዓ.ም ካሾጂን ከቆንስላው ቅጥር ግቢ ሲገባ ለብሶት የነበረውን ልብስ የለበሰ አንድ ሰው ጥቂት ሰዓታት ቆየት ብሎ ጋዜጠኛውን ተመስሎ በኤምባሲው የኋላ በር ሲወጣ ያሳያል። ለምርመራው ቅርብ የሆኑ ምንጮች አክለው እንደገለጹት ጋዜጠኛውን ተመስሎ የወጣው ሰው ጋዜጠኛው ቆንስላውን በጎበኘበትና በተገደለበት ዕለት ከሳውዲ ከመጣውና በዚያኑ ቀንም ኢስታንቡልን ለቆ ከወጣው 15 አባላት ካሉት ነፍሰ ገዳይ ቡድን ውስጥ ነው። በሌላ በኩል የቱርኩ ፕሬዝዳንት ኤርዶጋን የምርመራውን ቀጣይ ሂደት የሚያመላክት መረጃ በነገው ዕለት ያቀርባሉ ተብሎ ተጠብቋል።
ታቢ ቡራዳ ülkemize yönelik saldırıların şiddeti giderek artarken
በካሾጂ ጉዳይ እጅግ ጥብቅ ሆነውና የቅርቡ መረጃዎች የሚያሳዩት ይህን ይመስላል ነው ያሉት ኤርዶጋን። ቁርጥ ያለው ውሳኔ እንደምንደርስ ተናግረን ነበር እናም ሁሉንም ግልጽ እንደምናደርግ አመልክተናል ነው ያሉት። እንደ ፈጣሪ ፈቃድም በነገው ዕለት በቡድኑ ስብሰባ ወቅት ይህንን አስመልክቼ እናገራለሁ። ፍላጎታችን ፍትህ እንዲረጋገጥ በመሆኑም ሙሉን ታሪክ እርቃኑን ይፋ እናደርጋለን ነው ያሉት። ፕሬዚዳንቱ ተራ መረጃዎች አይደሉም፣ የምናደርገው ሁሉንም እውነት እርቃኑን ማቅረብ ነው ሲሉም አስረድተዋል። ተንታኞች ፕሬዚዳንት ኤርዶጋን የሩቅ ዓላማቸው ሳውዲን በማጋለጥ ከዩናይትድ ስቴትስ ጋር ያላቸውን የተቃወሰ ግንኙነት ለማሻሻል የያዙት ጥረት ነው ብለውታል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቀዝቃዛው ጦርነት ዘመን ከሩሲያ ጋር ከተፈረመው ቁልፍ የኒውክሌር ጦር መሳሪያ ቁጥጥር ውል እንወጣለን ማለታቸው እንዳሳሰበው ክሬምሊን ቤተ መንግሥት ዛሬ ገለጸ። እርምጃው ዓለም ላይ የከፋ አደጋ ይደቀናል ብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት ቃል ሩሲያ ውሉን አልጣሰችም፣ ሆኖም ዩናይትድ ስቴትስ አዳዲስ ሚሳይሎችን የምትሰራ ከሆነ ሩሲያ በዚያው መልክ አጸፋ ለመመለስ ትገደዳለች ብለዋል። አይኤንኤፍ በሚል ምህጻር የሚጠራውን የመካከለኛ ርቀት ኒውክሌር ኃይሎች ውል በተመለከተ ዩናይትድ ስቴትስ ስላላት እቅድ ለመረዳት የሩሲያ ባለስልጣኖች በዚህ ሳምንት ከዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጆን ቦልተን ጋር በሚያደርጉት ውይይት ተጨማሪ መረጃ እንደሚጠይቁ የሩሲያ መንግስት ቃል አቀባይ ገልጸዋል። ቦልተን ዛሬ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ፣ ነገ ማክሰኞ ደግሞ ከፕሬዚደንት ቭላዲሚር ፑቲን ጋር ይነጋገራሉ።
ጓቴማላ፣ ሆንዱራስ እና ኤልሳልቫዶር ዜጎቻቸው ሀገር ጥለው እየወጡ በህገወጥ መንገድ ዩናይትድ ስቴትስ መምጣታቸውን ሊያስቆሙ አልቻሉምና ዩናይትድ ስቴትስ የምትሰጣቸውን የውጭ እርዳታ ወይ ታቆማለች አለዚያም በከፍተኛ መጠን ትቀንሰዋለች ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንቱ ይህን ያሉት ዛሬ ሰኞ በትዊተር ገጻቸው ባወጡ ጽሑፍ ነው። በሀገሮቻችን ያለው ሁከትና ድህነት አንገፍግፎናል በማለት የሚበዙት ከሆንዱራስ ሲሆኑ በብዙ ሺዎች የተቆጠሩ ፍልሰተኞች ወደ ዩናይትድ ስቴትስ ለመግባት እየጎረፉ ሲሆን ትናንትና ሜክሲኮዋ ታፓቹላ ከተማ አድረዋል። ፕሬዚደንት ትራምፕ በዚሁ በትዊት መልእክታቸው የሜክሲኮ ፖሊሶችና የጦር ሰራዊቱ ወደ ደቡባዊ የዩናይትድ ስቴትስ ድንበር የሚጎርፉትን ፍልሰተኞች ሊያስቆሙ ይቻሉ አይመስልም፣ ያሳዝናል። ወንጀለኞችና የማይታወቁ የመካከለኛው ምስራቅ ሰዎች ተደባልቀው እየመጡ ነው ብለዋል። የድንበር ጠባቂዎቻችንንና የጦር ኃይላችንን ይሄ ብሔራዊ አጣዳፊ ጉዳይ መሆኑን አስታውቂያቸዋለሁ ብለዋል ፕሬዚደንቱ። የዩናይትድ ስቴትስ የምክር ቤት ተወካዮችና የእንደራሴዎች ምርጫ ሊካሄድ 2 ሳምንት በቀረበት በአሁኑ ጊዜ ለተከሰተው ለዚህ የፍልሰተኞች መጉረፍ ሪፐብሊካኑ ፕሬዚደንት ትራምፕ የዲሞክራቶች ጥፋት አድርገውታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች፣ አንጋፋው ባህላዊ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች ለገሰ አብዲ አረፈ። ላለፉት 60 ዓመታትና ከዚያም በላይ ያገለገለው እንቁ ከሚባሉ የኢትዮጵያ የሙዚቃ ሰዎች አንዱ ነው። ለገሰ በኦሮምኛ መሳሪያዎቹና ጣዕመ ዜማዎቹ ይታወቃል። ዘግየት ብለን ድምፁን እናሰማችኋለን። ክቡራትና ክቡራን አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትዝ በ25 ሜትር ባንድ በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 12 2011 ዓ.ም ምሽት ፕሮግራም ነው።
የአሜሪካ ድምፅ ለባለሙያዎቹ ስልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ።
ትልቁ ነገር እዛ ላይ ደግሞ ለእኔ ለትዝታ ማንቺን እሷም አስታውን ትገብ ትችላለች። በብሔር ያላቸው ጥሩ አመለካከትና እናንተ በጣም በሰረጠና በጋዜጠኝነት ሙያ በዳበረ እውቀት ላይ የተመሰረተ ፕሮግራም ስለምትሰሩ ጥቅም አለው ፕሮግራማችሁ። ስለዚህ እውቀታችሁንና ተሞክሯችሁን ለሀገር ውስጥ ጋዜጠኞችም አጋሩ ነው ያሉት
የቪኦኤ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ነው የሰማችሁት። በመጽሔት ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የራያ የማንነት ጥያቄ አለን ብለው በትግራይ ደቡባዊ ዞን አላማጣ ከተማ ትናንት ሰልፍ በወጡ ወጣቶችና በፖሊስ መካከል በተፈጠረ ግጭት 3 ሰዎች መገደላቸው ተገልጿል። የሟቾች ሕይወት የጠፋው በጥይት ተመተው መሆኑን ከአላማጣ ሆስፒታል የተገኘ መረጃ አመልክቷል። ቪኦኤ ያነጋገራቸው የክልሉ ምክር ቤት የአካባቢው እንደራሴዎች የአላማጣ ሕዝብ ያለው ጥያቄ የልማትና የመልካም አስተዳደር እንጂ የማንነት አይደለም ብለዋል። የክልሉ መንግስት ባወጣው መግለጫ በግጭቱ ውስጥ የተሳተፉት አካላት ሕግ ፊት እንደሚቀርቡ አስታውቋል። ሙሉጌታ አጽባሃ ተጨማሪ አለው።
በትናንትናው ዕለት ከረፋዱ 4 ሰዓት ተኩል ጀምሮ የተሰበሰቡ የአላማጣ ከተማ ወጣቶች በመኪና ጎማ ማንደድ በጀመሩበት ጊዜ ነው በከተማዋ ግርግር የተነሳው። የዓይን እማኞች እንደተናገሩት ወጣቶቹ ከአንድ ሳምንት በፊት ከጸጥታ ኃይሎች ጋር ተነስቶ በነበረው ግጭት ተመቶ የነበረው ወጣት በቅዳሜ ዕለት ላይ ሙቷል ስለተባለ በዚህም ወጣቶቹ ተቆጥተው መነሳታቸውን ተገልጿል። ሌሎች አስተያየት ሰጪዎች ደግሞ ወጣቱ አልሞተም በሕይወት አለም የሚሉ አሉ። የጸጥታ ኃይሎች በትናንትናው ዕለት አድማ ለወጡ ወጣቶች ለመበተን ወደ ሰማይ በመተኮስ አድማ በታኝ ጭስ በመጠቀም ለመበተን ጥረት አድርጓል። እንዲሁም የአገር ሽማግሌዎች በመጠቀም ለማረጋጋት መሞከራቸውን ተገልጿል። ግጭቱ እየተባባሰ በመሄዱ ግና 3 ሰዎች በጥይት ተመተው የቆሰሉም አሉ። የሕክምና አገልግሎት እያገኙ እንዳሉ ባላማጣ ሆስፒታል የሚሰሩ ባለሙያዎች ለቪኦኤ ተናግሯል። 25 የሚሆኑ ቆስለው እንዳሉ፣ አንድ ደግሞ ጉዳቱ ከባድ በመሆኑ ለተሻለ ሕክምና ወደ መቀለ እንደተላከ ተነግሯል። በጉዳዩ አስመልክቶ በስልክ አስተያየት የጠየቁት ዳንኤል ሰለሞን የተባለ የከተማ ነዋሪ የራያ ማንነት የሚል ጥያቄ በመነሳቱ ነው ብሏል። የራያ ሕዝብ የራሱ ማንነት አለው በማለትም አክሏል።
የማንነት ጥያቄ ሲወጣ ለምን ይወጣል? የማንነት ጥያቄማ ራያ ነን፣ እኛ ራያ ነን፣ ትግሬ አይደለንም፣ አማራ አይደለንም፣ እኛ ራዮች ነን የሚል ነው። ከባድ የሚባል ነገር ነው። የሞቱ ሰዎች አሉ፣ ደግሞ የተጎዱ በዛ ልክ አሉ። ስለዚህ አሁን የራሳችን ማንነት ነው እኛ ትግሬ ነን አማራንን አይደለም የራያ ማንነት ነው የጠየቁት ለዚህ ወጣቶች
ቋንቋችን የራሱ ለዛ ያለው ትግርኛ ነው ሲሉም ተናግሯል ሌላው ስሙ ሊጠቀስ ያልፈለገ የከተማው ነዋሪ የክልሉ የጸጥታ ኃይሎች ከተማውን ሊለቁ ይገባል እንዲሁም ሰው የገደሉ አካላት ሊጠየቁ ይገባል ሲልም አንስቷል ካላማጣ ከተማ የትግራይ ክልል ምክር ቤት አባል የሆኑ ወይዘሮ ጃኑ ንጉሰ ህዝቡ የልማትና የመልካም አስተዳደር ጥያቄ እንጂ የማንነት ጥያቄ ህዝብ የለውም ብለዋል
የራያ የምንነት ጥያቄ እንባለው ነገር እንዴት ነው ብለህ በራስህ በጭንቅላት ብታስበው ምን ምንኛቱ አይታወቅም ራያ ናችሁ ፍትህ የላችሁም አይሰጥም ያለነሰው የለም ፍትህ ለራያ እንባል ነው ግን መነሻው ፍትህ ከሌለ ተወድበን ጠይቅ ፍትሐችን ይሄን ጎድሏል ንበል ፍትህ አለ ወይ የለም ይጎላል ፍትህ ጎድለናል እንደ ትግራይ በሙሉ እንደ ፈደራል በሙሉ ሁሉ የምደርሰው ይደርሰናል ፍትህ ለጠቅላላ ላይሰን ነው ምለው በቃ መስራ ቤት ቢሮ ይዘ መንበራጠጥ ሌላ መልእክት ማሳለፍ ስራ አጥተናል ዩኒቨርሲቲ ከኛ ይተከልልን ድልድላችን ተጀምሮ ቀርቷል ይሰራ አሁን መንግስቱም እየመለሰ ነው ግን ሆስፒታላችን ይስፋፋ ከኛ አልታየንም ልማት መጠየቅ ትክክለኛ ፍትሃው ነው ግን ተቀራርቦ መጠየቅና ተቀራርቦ ተዋህዶ ከክልል መጥቶ ያሰማቸው ይችላል አማራ ወንድሞቻችን ናቸው እኔ ለራሴ ተማራው ልጃለሁ ለአማራ ኩፋት ስላለሁ ነው አላስብ ያማራ ህዝብ የኔ ነው አብሮ የተታገለ አብሮ ደሙ ያፈሰሰ ሁሉ ነው ሰላም አውጥቷል አሁን ግን የስልጣን መከፋፈል ከውስጣቸው የተዘረገው አለ እኔ ግልጽ ነው ምናገር አሁን ትናንትና የሞቱትን በጣም የማሳዝኑ ወሃሽ ጦተን ከራክተር ያሳደጎቸው አሁን ያው ትናንትና ህይወታቸው አጥተዋል ስለዚህ ህይወት ማጣት ተሰለው ፍትሄለው
ሌላው ያነጋገርኳቸው የራያ ላማጣ ተወካይ ነዋሪ አቶ ረዳ ኢዝናቡ የልማትና የመልካም አስተዳደር ጥያቄ ለሚመለከታቸው የመንግስት አካላት እናቀርባለን ግን በቶሎ አይፈታም ሲሉ ገልጸዋል
የውሃ ችግር አለ የፍትህ ችግር አለ ሙሉ ለሙሉ እየቀረበ ነው ታች ወርደ ግን ችግሩ ቶሎ አይፈታም
በዛሬው ዕለት የከተማው ጸጥታ ሁኔታ መረጋጋት እንዳሳየ ተገልጿል። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ባወጣው መግለጫ በትናንትናው ዕለት ባላማጣ ከተማ የተፈጠረው ችግር በማንነት ስም በሚንቀሳቀሱ አካላትና የጸጥታ ኃይሎች ጋር የተፈጠረ አለመግባባት ነው ብለዋል። በዚህም የሶስት ሰዎች ህይወት ጠፍቷል ብለዋል። የክልሉ መንግስትም በተፈጠረው ችግር የተሰማው ሀዘን ገልጾ ለተጎዱት ቤተሰብም መጽናናት ተመኝቷል። በጸጥታ ኃይሎችም ጉዳት እንደደረሰ በመግለጽ የህዝብ የማንነት ጥያቄ በማስመሰል ሌላ የፖለቲካ ጥቅም ለማግኘት የሚደረገው ርጫ ተቀባይነት የለውም ብሏል በመግለጫው የሆነ አካል በህጋዊና ሰላማዊ መንገድ ጥያቄውን ማቅረብ የሚያስችል ሁኔታዎች በተመቻቸበት ክልል ፍላጎት በኃይል ለመፈጸም የሚደረግ እንቅስቃሴም ተቀባይነት የለውም ሲል መግለጫው አመላክቷል በተግባሩ በቀጣውነ በተዘዋዋሪ እጅ ላላቸው አካላት መንግስት በቀላሉ እንደማያልፈው አስጠንቅቋል ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለ
ተነስተዋል የሚባለውን ጥያቄ ምንነትና ተገደዱ የተባሉ ሰዎችን ቁጥር በሚመለከት ከተለያዩ ምንጮች የተለያዩ መረጃዎች እየደረሱን በመሆኑ እማኞችን የመንግስትና የጤና ተቋማትንም ተጠሪዎች አካተን ሰፋ ካለ ዘገባ ጋር እንመለሳለን። ሙልጌታን ለዘገባው አመሰግናለሁ። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የደንብ ልብስ ያለበሱ የዩጋንዳ የጸጥታ መኮንኖች ናቸው የተባሉ ሰዎች አንዱን መንገደኛ በጭካኔ ሲደበድቡ የሚያሳይ ቪዲዮ በመውጣቱ በከፍተኛ ምርመራ ላይ መሆናቸው ተሰምቷል። ወታደሮቹ ወደ ስነ ስርዓት ኮሚቴ መቅረባቸውን የዩጋንዳ የጦር ኃይል ቃል አቀባይ የገለጹ ቢሆንም ለተደበደበው ግለሰብ ቤተሰብ ግን ምንም የተሰጠ መረጃ አለመኖሩን ሪፖርተራችን ሀሊማ አቱማኒ ከካምፓላ ዘግባለች። አዲሱ አበበ ያቀርባል።
በደንብ ልብሳቸው ያልሆኑ አምስት የደህንነት መኮንኖች የተባሉ ዩሱፍ ካውያ የተባለውን ግለሰብ በጭካኔ ሲደበድቡ የሚያሳየው ቪዲዮ ይፋ እንደሆነ መላ ኡጋንዳውያን አስቆጥቷል። እያንዳንዳቸው AK-47 የታጠቁት እነዚህ ወታደሮች ካውያን በጠራራ ፀሐይ ነው መንገድ ላይ የያዙት። ሲወድቅ ሁሉም ተረባረቡበት። ከመካከላቸው አንድ ወታደር የካውያን ሆድቃ በያዘው መሳሪያ ደጋግሞ ሲደበድብ ይታያል። ከዚያ ግለሰቡ ካውያ ማለት ነው ወደ ሆነ ያልታወቀ ቦታ ተወሰደ። እቱ ሻሪፋ ናቲንንዴ እንደገለጠችው ካውያ ይህ የደበደበው ከደረሰበት ካለፈው ሐሙስ አንስቶ የት እንዳለ በተሰው የሚያውቀው ነገር የለም። ባለስልጣናቱም ለበተሰው የገለጡት ወይም የት እንዳለ ያሳወቁት አንዳች ነገር የለም።
The trauma that is in the children, the fear and our mother, all the family members, they in shock.
ሰቆቃውና መረበሹ ከልጆቹ አምሮ አልጠፋም። እናታችንና መላው ቤተሰብ አሁንም በከፍተኛ ፍርሃት ውስጥ ነው ያለነው። ትልቁ ፍርሃት ደግሞ ወንድማችን በህይወት ይኖር ይሆን ወይስ ሳይኖር ይሆን የሚለው ነው። ስለምን የተደበደበው ባስከፊ ሁኔታ ነበራ?
ድብደባውና እስሩ ይፋ እንደሆነ የኡጋንዳ የጦርና የፖሊስ ኃይሎች እነዚያን ደበደቡ የተባሉ 5 የደህንነት ሰዎች ማንነት እንደማያውቁ ተናገሩ። ባለፈው አርብ ማታ ግን ሰዎቹ ዲሲፕሊን ኮሚቴ ፊት በቀረቡበት ጊዜ የጦር ኃይሉ ቃል አቀባይ ብርጋዴር ጀነራል ሪቻርድ ካረማየር ፎቶግራፎቻቸውን ይፋ አደረጉ። የሰዎቹ ማንነት ወይም የሥራ ቦታቸው ሳይገለጥ ከፍርድ በፊት የዲሲፕሊን እርምጃ እንዲወሰድባቸው ክስ ተመሰረተ። ጦር ኃይሉ እንዳስታወቀው ሰዎቹ ጥፋተኛነታቸውን አምነዋል። ይህ ደግሞ ከከባድ ቅጣት እስከ ሥራ መሰናበት የሚያደርስ ይሆናል። የጦሩም ሆነ የፖሊስ ኃይሎቹ ቃል አቀባዮች ጉዳዩ ፍርድ ቤት ተይዟል በሚል ሰበብ አስተያየት መስጠት አልፈለጉም። በካውያ ላይ የደረሰው ድብደባ ግን አንቶኒ ሙካላዚን በመሳሰሉ የኡጋንዳ ነዋሪዎች ላይ ታላቅ ፍርሃት ለቋል።
The manner in which a fellow Ugandan can be arrested. We had gotten used to sticks. Now if you come and you arrest and you thumbing people with guns, it shows that you
want machine ድረሰበት የጭካኔ ድብደባ ነው። በፍርሃት ያቆራመደን ተራይዱላ ድብደባም ለምደነዋል። አሁን ግን ከዱላ አልፈ በጦር መሳሪያ መደባደብ ስትጀምር አገሪቱ የደረሰችበትን የጭካኔ ደረጃ ነው የሚያሳየው። ስለዚህ ነገሩ ልብ ይሰብራል። እናም እንደ አንዱ ጋንዳዊ ዜጋ አንድ ወታደር ሊያስርህ ቢመጣ ለህይወት ዋስትና እንደማይኖርህ ሊሰማ ሁሉ ይችላል።
በንግድ ስራ ላይ የተሰማራው ተደብዳቢው ካውያ ህዝባዊ ኃይል የተሰኘው የተቃዋሚ ቡድን አባል ነው። ህዝባዊ ኃይል ቡድን ደግሞ ከሙዚቀኛነት ወደ ፖለቲከኛነት በገባውና ይበልጡን ባቢ ዋይን በሚል በሚታወቀው ሮበርት ኪያጉላኒ የተመሰረተ መሆኑ ይታወቃል። ወደ ተቃዋሚነት የገባው ዋይን ራሱም በአገር ክህደት ተወንጅሎ ከሌሎች ተቃዋሚ የምክር ቤት አባላት ጋር ባለፈው ነሐሴ ወር ታስሮ ሰቆቃም ተፈጽሞበት ነበር ተብሏል። ባለስልጣናት እንደተናገሩት ከሆነ እነ ዋይን በፕሬዝዳንት ዮሪ ሙሴቪኒ መኪና ላይ ድንጋይ ወርውረዋል ተብለው ነው የተከሰሱት። የሰብአዊ መብት ጠበቃው ኒኮላስ ኦፒዮ እንደሚሉት የኡጋንዳ ህዝብ ኑሮ ስጋት የመላበት ህይወት ነው። በእያንዳንዱ ቀን ሰዎች ይታሰራሉ፣ በማይታወቁ ሰዎች ይደበደባሉ የሚሉት ጠበቃ ኦፒዮ አደገኛና የሰዎችን ሰላም ለመበጥበጥ ሆን ተብሎ የሚካሄድ ዘመቻ ያለም ይመስላል ብለዋል። የኡጋንዳ ሰላማዊነትና ዲሞክራሲያዊነት የውሸት መሆኑን ዓለም ሊያውቅና ሊገነዘብ ይገባል የሚሉት ጠበቃ ኦፒዮ ለኡጋንዳ ጦር መሳሪያ የሚረዱ ሰዎች ወይም አገሮች ጦር መሳሪያዎቻቸው የሰላማዊ ኡጋንዳውያን ህይወት ማጥፊያ ላለመሆኑ መጠየቅ ይኖርባቸዋል በማለትም አሳስበዋል።
ወደ ተከታዩ ዘገባ እናልፋለን። የአሜሪካ ድምጽ ለባለሙያዎቹ ስልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ዛሬ በቢሮአቸው ተቀብለው አነጋግረዋል። የአሜሪካ ድምጽ በኢትዮጵያና በጎረቤት ሀገሮች ለሚገኙ ዘጋቢዎች እስካለፈው አርብ የቆየ የአንድ ሳምንት ስልጠና አዲስ አበባ ላይ ሰጥቷል። በኢህአደግ መንግስትና በአሜሪካ ድምጽ መካከል ላለፉት 27 ዓመታት ከዘለቀ ውጣ ውረድ ያልተለየው ግንኙነት በኋላ አንድ የኢትዮጵያ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር ይህ የመጀመሪያው ነው። ከጠቅላይ ሚኒስትሩ ጋር ስለነበራቸው ቆይታ ከንጉሴ መንገሻና ከትዝታ በላቸው ጋር ቃለ ምልልስ ያደረገው እስክንድር ፍሬው ተከታዩን ዘግቧል።
አዲሱ የኢትዮጵያ ፖለቲካ የተለወጠው ሁኔታ ማሳያ እነሆ ዛሬም ከአራት ኪሎ ቤተ መንግስት የጠቅላይ ሚኒስትሩ የተለየ አካሄድ የሚከተሉት ገንቢ መስመር ነጸብራቅ የሆኑ ክንውኖች በዚህ ቤተ መንግስት እየታዩ ቀጥለዋል። በነዚህ ክንውኖች ውስጥ ታሪክ ይመዘዛል ትናንት ከዛሬ እናጻጻራል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የአሜሪካ ድምጽ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ተዝታ በላቸውን በጽፈት ቤታቸው ተቀብለው አነጋግረዋል። ወጣውረድ ያልተለየውን የአሜሪካ ድምጽና የኢሃድግ መንግስት ያለፉት 27 አመታት ግንኙነት ተከትሎ የሆነው ብዙ ነው። ዛሬ የአሜሪካ ድምጽን የአፍሪካ ስርጭት በመሙሉ በበላይነት የሚመራው ንጉሴ መንገሻ በሬዲዮ ስሙ ጌታሁን ታምራት የደርግ መንግስት በስልጣን ላይ የነበረበትን ጊዜ ጨምሮ ለ37 አመታት ወደ አገሩ መመለስ አልቻለም። የ1997ቱ ምርጫ ተከትሎ የኢሃድግ መንግስት ከቅንጅት መሪዎች ጋር በይፋ ከከሰሳቸው 5 የአሜሪካ ድምጽ ባልደረቦችም አንዱ ነው። የአፍሪካ ቀንድ ማኔጂንግ ኤዲተር ተዝታ በላቸው ከነዚህ 5 ተከሳሾች አንዷ ነበረች። ዛሬ ሁኔታው ተቀይሯል። በኢትዮጵያና በጎረቤት ሀገራት ለሚገኙ 27 የአሜሪካ ድምጽ ዘጋቢዎች ስልጣና ለመስጠትና ለሌሎች መሰል ተግባራት አዲስ አበባ የመጡት ሁለቱ የጣቢያው ኃላፊዎች ራሳቸውን 4 ኪሎ ቤተ መንግስት አግኝተውታል። የአሜሪካ ድምጽ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ተዝታ በላቸው ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ ዙሪያ አነጋግሬያቸዋለሁ። አቶ ንጉሴ ስሜቱን በማጋራት ይጀምራል።
እኔ መጀመሪያ ያልተበኩት ቀጠሮ ነው። እኔም ተዛም የጠቅላይ ሚኒስትሩ የስራ ሰሌዳ ጊዜ በጣም የተጨናነቀ ስለሚሆን ያድልግኛ ብለን አላሰብንም። አቴንት እስክንድር አንተባረከው ግንኙነት መሰረት ከዛው ከጠቅላይ ሚኒስትሩ ቢሮ ጠቅላይ ሚኒስትሩ ሊያገኙዎቹ ይፈልጋሉ አንተና ትዝታን የሚል መልክ ሲደርሰኝ ትናንትና በጣም ትልቅ ሰርፕራይዝ በደስታ ነው የተቀበልኩት። እና በዛ መንፈስ ነበር ይሄን ነው። እና ስንሄድም ደግሞ በዚህ በተጨናነቀ ስኬጁል ለኛ ጊዜው መስጠቶ በጣም ከልብ ነው እናመሰግነው በያና እንትናልኩ። ከዛ ያይዘን ግን የነበኸኛ በኩል የገለጽ ነው እርሶ የከፈቱት ፖሊሲ በመጀመሪያ ደረጃ የፖለቲካ ስፔሱ ፖለቲካ ምህዳሩ እንዲሰፋ፣ ከዛ ደግሞ ሚዲያ አውትሌትስ ነፃ ሚዲያ አውትሌትስ የሚዲያ አውታሮች እዚህ ሀገር እንዲገቡ እዚህም በነፃ እንዲንቀሳቀሱ በከፈቱት እና በተለሙት ፖሊሲ መሰረት የእኛም እዛ ተጠቃሚ ስለሆን እዚህ የተገኘ ነው ብለን ጋዜጠኞች እናሰለጠን። ከዛም ደግሞ ሪፖርቲንግ ሴንተር ለመክፈት እንደምንፈልግ ወደፊት ደግሞ ከተቻለም ቪኦኤ 24/7 በሌሎች የአፍሪካ ከተሞች ሰዎች ውስጥ እንዳለ ሁሉ እዚህ እንዲቋቋም ያን አቀርብንላቸው። ይሁሉ ማይቻልበት ምክንያት የለም።
7 ቀን በሳምንት 24 ሰዓት ማለት ነው የአሜሪካ ድምጽ ስርጭት እንዲኖር።
አዎ፣ ለምሳሌ በአማርኛ፣ በአፋን ኦሮሞ፣ በትግርኛ እንደዚሁም በእንግሊዝኛ ነው። በካስፈለግም በሶማሌ መጨመር ይቻላል። እነዚህን ቋንቋዎቹን ማስተላለፍ ይቻላል ማለት ነው። ያን ነው። ከዛም በተረፈ ደግሞ ከዚህ በፊት አንተና መለስካቸው አንድ ሪፖርተር መቀሌ ነበር። አሁን ግን አስተን 10 ደርሰዋል። 4 ስልጠና ውስጥ ተጨማሪ ገና ክሬዲንሻላቸውን አላገኙም ብለን ነበር። እነሱ የማያገኙበት ምክንያት አይታይም። ሊያገኙ ይችላሉ ነው ያሉት። እና በዚህ መንፈስ በጣም ጥሩ ውይይት ነበር። ግን ትልቁ ነገር እዛ ላይ ደግሞ ለእኔ ለትዝታማኝ ሲን እሷም አስተዋን ልትገብ ትችላለች በብሔር ያላቸው ጥሩ አመለካከትና እናንተ በጣም በሰለጠነና በጋዜጠኝነት ሙያ በዳበረ ዕውቀት ላይ ተመሰረተ ፕሮግራም ስለምትሰሩ ጥቅም አለው ፕሮግራማችሁ። ስለዚህ ዕውቀታችሁንና ተሞክሯችሁን ለሀገር ውስጥ ጋዜጠኞችም አጋሩ ነው ያሉት። በተለይ በዚህ መንፈስ ነው ትዝታ የምትጀምረው።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአሜሪካ ድምጽ ጋር የተደረገ ከፍተኛው ግንኙነት ነው። ለቃለ ምልልስ ባይሆንም ከእናንተ ከኃላፊዎቹ ጋር ያንቺንም ስሜት አጋሪኝ እንዳትሆን ንጉሴ ሁሉ።
አንድ ጠቅላይ ሚኒስትሩ ቢሮ ሄደን እንጎበኛለን ሲባል በጣም ከፍተኛ ደስታ ነው የተሰማኝ። ከደረስንም በኋላ ብዙ ነገር እንደጠበቅኩት ሆነ። ስለ ጠቅላይ ሚኒስትሩ ካሁን ቀደም የምንሰማቸው የምናያቸው፣ ስለ መልካም ባህሪያቸው፣ ስለ ቅን አሳቢነታቸው፣ ስለ ብልህነታቸው በተለያዩ ሚዲያዎች ይዘገብ ወይንም በቅርብ የሚያቋቸው ይናገሩ ነበርና በውይይታቸው ይሄንን ነው የተገነዘብኩት። ሌላው ነገር ለሚዲያ ለመገናኛ ብዙሃን ያላቸውን ቅን አመለካከት ነው የተገነዘብኩት። አቶ ንጉሴ እንዳለው የአሜሪካ ድምጽ ራዲዮ እዚህ መተን ጋዜጠኞችን በተለያዩ የሙያ መስፈርቶች ስናሰለጥን ነበረ ስንል መጀመሪያ ያሉት ገና ሲያገኙን የኛንም ማሰልጥኑልና ነው ያሉትና ይሄ ትልቅ ነገር ነው ለሚዲያ። በሌላ በኩል ደግሞ ለአሜሪካ ድምጽ ራዲዮ ያላቸው አመለካከት በጣም ቀና ነው እና እንደውም አቶ ንጉሴን ጡረታ ሳትወጣ ጋዜጠኞችን የበለጠ ማሰልጠን አስፈላጊ ነው ሲሉ በቃ በክህሎት እንዴት እንደሚያምኑ እሱን ነው የተረዳሁት።
የተለያዩ እንድምታዎች አሉት። እንግዲህ የሀገሪቱ መሪ የአሜሪካ ድምጽ ሬዲዮን ኃላፊዎች ቢሮአቸው ቀጥረው ሰፋ ያለ ሰዓት ይዘው ማነጋገራቸው በራሱ ምንድን ነው እንደምታው ላንተ ምንድን ነው የነገረህ?
በነገራ ግን አንድ ጠቅላይ ሚኒስትር ብዙ ጊዜ ስታገኝ በጣም ባጭር ጊዜ ውስጥ ተቻክሎ አጣርቶ ለ10 ለ15 ደቂቃ አናግሮ ነው የሚሄደው እና የጊዜ መጣበም አለ። ግን እኚህ ጠቅላይ ሚኒስትር በጣም ረጋ ባለ መንፈስ ጊዜ ወስደው ያቀረብናቸውን ኦፍ ዘ ሬኮርድ የነበሩ ጥያቄዎች መልሰው በነገራ ኢንተርቪው ጠይቀን ወደፊት ይታይበታል ነው የተባለው። ስለዚህ ብዙ ነው የነገሩ ነገር ኦፍ ዘ ሬኮርድ ነው። ጊዜያቸውን ወስደው ነው በጣም በሰከነና በበሰለ አመለካከትና ከበሰለና ከሰከነ ጭንቅላት የሚመነጭ ንግግር ነው የሚያደርጉት። ሌላው ረጋ ያሉ ናቸው በጣም እና እቺ ሀገር ብዙ ቻሌንጆች እንዳሉ ፈተናዎችም እንዳሉ ካሁን ከሳቸው መንግስት አመራር ላይ ሊገጥም የሚችል ቻሌንጆችና ፈተናዎች እንዳሉ ያውቃሉ፣ ስም ይገረዝባሉ፣ ይናገራሉ። ከዛ ደግሞ በጣም የገረመኝ በጣም ቁርጥ ያለ እና የቆረጠ ተስፋ ነው ያላቸው። እናሸንፋለን ነው እንጂ አማራጭ የለውም ሌላ። ይሄ የተጀመረው ፖሊሲም ኢትዮጵያን ወደፊት በመግፋት የዲሞክራሲ ተቋማትን በማቋቋም እና ዲሞክራሲ በማምጣት ምርጫውም ላይ በጣም በማትኮር ኤሌክቶራል ኮሚሽን በማቋቋም ደረጃ በጣም ቁርጥ ያለ ተስፋ አድርጎ ነው የሚጓዙትና በጣም ተስፋቸው በጣም ነው የሚነጋ እና
ለውጡ ወደፊት እንደሚቀጥል እርግጠኛ ናቸው። በእርግጠኝነት ነው የሚናገሩት።
በእርግጥ ያለ ምንም ማወላወል በእርግጠኝነት ነው የሚናገሩት። እሱ ነው በጣም ደስ ያለኝ። ከዛ በተረፈ ጊዜ ወስደው ይሄ ጠቅላላ የጠቅላይ ሚኒስትሩ እንትን ቢሮ የታደሰ ነው ሄደው አሳዩ እየዞር ባባራ መሐከል ነው። እንደውም እኔ እንግዲህ አባራው ጉዳይ የለኝም እናንተ አባራውን አትወድቱም እንደሆነ አላቅም እያሉ አስቆኙ።
ግንባታው የፈጠረው አባራ ማለት ነው። ግንባታ እየተካሄደ ስለሆነ
አው ግንባታ እየተካሄደ ነው። ሰራተኛ ይሰራ ነው። በሰራተኛ መሐከል ነው የምናልፈው። ሰራተኞችን ይጨብጣሉ፣ አንዳንድ የሚያናግራሉ እና ከዚህ በፊት በጣም ጨለመን በመጋረጃ የተጋረደ ቢሮ ነበር። አሁን ግን መስኮት ይሰሩለት ነው። ብርሃን አለው፣ የመዝናኛ ክፍል አለው፣ የመጸለያ ክፍል ሁሉ አለው። በተለይ ደግሞ ኢንተርኔት አገልግሎት ይገባበታል። ከዛ ደግሞ ቪዲዮ ኮንፈረንስ ማድረጊያ ክፍል ሁሉ አለ። በጣም ሞደርን ዘመናዊ መንገድ የሚታነጽ ነው። በአጭር ጊዜ ውስጥ ታቅዶ በአጭር ጊዜ ውስጥ የሚያልቅ ይመስለኛል። እሱ ብቻ አይደለም። ከዚህ በፊት ያ የቀድሞ የሚኒሊክ አደባባይ ወይንም የአራት ኪሎ የጠቅላይ ሚኒስትሩ ጽሕፈት ግቢ የሚባለው በሙሉ ወደፊት የተወሰነው ክፍል ታድሶ ለቱሪዝም እንደሚከፈት ነው። 150 ዓመት በላይ የዘለቀ ዛፎች አሉ እዛ። የትም በኢትዮጵያ ክፍል የማይታወቅ የማይታይ ነው፣ ወይንም ቤትም አለ የማይታይ ነው። ያ የሚማርክ ቦታ ነው ለቱሪዝም። በተረፈ ደግሞ የሚኒሊክ አዳራሽ እስከ 3000 ህዝብ ሊያስተናግድ የሚችል አዳራሽ አሉ አለ። ያ ሁሉ ታድሶ ወደፊት ለቱሪዝም ክፍት መሆን አለበት ብሎ የተሰራ ነው። ያን ሁሉ ዞሮ ነው ያሳዩን አካባቢ እና ያን ሁሉ ጊዜ ወስዶ ነው ያሳዩን። ገረመኝ በጣም በረጋ መንፈስ፣ በጣም ደግሞ በሚያሰዳ መንገድ። ደግሞ የገረመኝ ነገር አንድ ጠቅላይ ሚኒስትር ስለዛ ነፃና እደሳ ዲቴሉን ዝርዝሩን ውስጡን ያውቁታል። ይሄን ብነበረድ ከዚህ ወክል መረጃው እንዲህ ነው ጠቅላላው ዲዛይንም ሚኒስታቸው አድርገውት እንደሆነ አላውቅም እኔ በወክሌ ሰራሳቸው ዲዛይን ያደረጉት መሰለኛው።
የአሜሪካ ድምጽ ከኢትዮጵያ መንግስት ጋር ባለፉት 27 ዓመታት የነበረው ግንኙነት ይታወቃል። ውጣ ውረዱ ይታወሳል። በብዙ ሂደቶች ውስጥ አልፏል እና ይህ አሁን ጠቅላይ ሚኒስትሩ ጋር ያውም በአጭር ጊዜ ቀጠሮ ገብቶ የአሜሪካ ድምጽ ኃላፊዎች በዚህ መንገድ ውይይት ማድረጋቸው የነበረው ማቀባበል እንድምታው ምንድን ነው? ሰፋ እናደርገውና
ለኔ እንድምታው ይሄ ነው ብዬ ልልህ አልችልም፣ ግን በጣም ብዙ ነገር ተስፋ ሰጪ ነው። ወደ ኋላ መለስ ስላርገህና አገሪቱ የፖለቲካ ህዋ ላይ ያለውን ሁኔታ ብንመለከት አጠቃላይ ስለ እንድምታውም ሊነግርህ ይችላል። አሁን ማህበራዊ መገናኛ ላይ የምታያቸው ነገሮች አሉ፣ ሚዲያዎች ላይም የምታያቸው የምትሰማቸው የሚያሳስቡ እንዲሁ መናቆር የሚመስሉ ነገሮች አሉ። ጠቅላይ ሚኒስትሩ ግን በአመለካከታቸው ከዛ አርቀው የሚያስቡና ራቅ ያለ አመለካከት ያላቸው መሆናቸው ያረጋጋል። እዚህ አንድ ሳምንት ብቻ ብንቆይም እኔ በጣም ማህበራዊ ሚዲያውን በጣም ነው መከታተል የምወደውና እሱን ስትከታተል ይረብሻል። ነገር ግን እሳቸውን አነጋግረህ ስትወጣ ስለሀገሪቱም ሁኔታ፣ ስለፖለቲካ ሽግግሩም፣ ስለሰላሙም ትረጋጋለህ። እንደዛ ነው ያለው ሁኔታ። ከዛ እንድምታው ላልከው ትልቅ ተስፋ ያለን ምንድነው አቶ ንጉሴ አሁን የተለያዩ የመንግስት ባለስልጣናትን ሊያነጋግር እየሞከረ ነው። ዚቢሮ ልንከፍት እንችላለን። ተጨማሪ ጋዜጠኞች እስካሁን ፈቃድ ያልተሰጣቸው እንደሚሰጣቸው ባለፈው 10 የኢትዮጵያ ጋዜጠኞችን አሰልጥነናል። ከሶማሊያ ከተለያዩ አካባቢዎች ከመጡት ጀምር አሁን ደግሞ 4 ያላገኙ አሉ። ተስፋችን ምንድነው? እነሱም ፈቃድ እንደሚያገኙ ወደፊትም እኛ የምንዘገብበት ቢሮ እንደሚኖርን የቮይስ ኦፍ አሜሪካ አፍሪካ ዲቪዥን በሌሎች የአፍሪካ ሀገሮች ከሌሎች የኤፍኤም ሚዲያዎች ጋራ ያለውን ግንኙነት ሊኖረን እንደምንችል ኢትዮጵያ ብቻ ነው ውስን የሆነው ይሄ ነገር እስከዛሬ ድረስ። እንግዲህ ተስፋ ሰንቀን ነው የምንመለሰው ማለት ነው።
በዚህ ላይ እንደቀጠለ አቶ ንጉሴ እንግዲህ ከሀገሪቱ ዋንኛ ከሀገሪቱ ቁንጮ ሰው ጋር የተገናኛችሁት የአፍሪካን አጠቃላይ የአሜሪካ ድምጽ ሬዲዮ እንቅስቃሴ ትመራለህና ከዚህ አንጻር ኢትዮጵያ ውስጥ እውነትም ይሄ ድል ተከፍቶልናል አሁን ብለህ እንድትወጣ ያደረገህ ምንድነው? ከውይይቱ ይዘት ውስጥ ምን ተገኘ? ከዚህ ውይይት
በነገር ላይ ከዛ በፊት እስካሁን መራው የነበረ ፕሮግራም ተስተማለጅ የምታደርገው ፕሮግራም ከዚህ ውይይት ጃም ይደረግ ነበር።
የአማርኛው አገልግሎት ማለት ነው።
አማርኛው አገልግሎት አልፎ አልፎም አፋን ኦሮሞ ይታፈን ነበር፣ ጃም ይደረግ ነበር፣ ይታፈን ነበር። ያ ሁሉ አልፎ እኔንም ማለጂ ኤዲተሯንም በእንግድነት ተቀብሎ የሚያስተናግድ ጠቅላይ ሚኒስትር አሶ የትልቅ ተስፋ ምንጭ ነው። ከዛ በተረፈ ግን በእውነት አንድ ግልጽ ያረኩላቸው ስናስተምር ለምሳሌ ጋዜጠኞቹ ሁልጊዜ ሀቅ ላይ ተመሰረተ ፋክት ቤዝድ ሚዛናዊ የሆነ ባላንስድ የሆነ ፌር የሆነ ለዚህም ለዛ የማያደላ ለመንግስት የሚሆን ለኦፖዚሽን የማያደላ እና በጣም ፌር የሆነ ትክክለኛ የጆርናሊዝም መተክል ላይ ተመርኩዞ ሪፖርት የሚያደርጉ ፕሮግራም የሚያመነጩ ፕሮዲስ የሚያደርጉ ጋዜጠኞች ነው ማፍራት የምንፈልገው። እነዚህ ነው ደግሞ እንዴት ነው ስሪኩሪት የምታደርጉት አሉ። ዋናው ነገር ከትምህርት ቤት ጨርሶ ብቻ መሆንን የሚወጣ መሆን የለበትም። አንደኛ የትምህርቱ ስኪል ያለው፣ ሁለተኛ ደግሞ የስራ ተመክሮ የሚያካበተ መሆን አለበት። ምክንያቱም እዚህ ሀገር የሚካሄደውን ወሬም ሆነ ዜናዎች የሚዘግብ ሰው በጣም ሪስፖንስብል ኃላፊነት የሚገባው አካውንተብል የሆነ ለሚሰራ ተጠያቂነትም ያለበት ሰው ማፍራት አለባቸው ነው ያሉት። እና እኔ ለትልቅ ተስፋ ነው የሰጠኝ። እውነቱ ደግሞ ትዝ ይል እንደሆነ ኮርሱ ላይ ነበር የምናወራው። የዚህ ወገን አይደላችሁም፣ የዚህ ድርጅት ወገን አይደላችሁም፣ የዚህ ብሔር ደጋፊ አይደላችሁም፣ የዚያ ብሔር ደጋፊ አይደላችሁም፣ የዚህ ሃይማኖት ደጋፊ አይደላችሁም፣ የዚያ ሊኖራቸው ይችላል። እያንዳንዱ በብሔሩ በካልቸሩ በታሪኩ በቋንቋው ሊኮራ ይችላል፣ በሃይማኖቱ ሊኮራ ይችላል። ግን ጋዜጠኛ ስትሆን ግን ይህን ሁሉ ትተህ ነው ትክክለኛ በሆነ መንገድ ሪፖርት ማድረግ ያለብህ ለማንም ሳታደላ። በዚህ ላይ በሙሉ ስምምነት ያለን መሰለኝ ከእሳቸው ጋር። እኔ ራሱ ትልቅ ተስፋ ነው የሰጠኝ። ከዛ ደግሞ ሚና አላቸው ወደፊትም፣ አሁን ኢሌክሽን ሲመጣ ወደፊት ዴሞክራሲያዊ ተቋሞች ሲደራጁ ሚዲያው ሚና አለው፣ ቮይስ ኦፍ አሜሪካም ወደዚህ የሚሰራጨው ፕሮግራም ሚና አለው ነው። በዚህ ላይ ስምምነት ያለ ይመስለኝ። የሁሉ ነው ትልቅ ተስፋ ሰንቄ እንዲሄድ ነው ያደረገኝ፣ እንድመለስ ነው ያደረገኝ። እና ከዛ በተረፈ የቪኦኤ ዳይሬክተር ሳማንዳ በነት የናገር መግቢያ ትፈልጋለች እና እሱ ጊዜው ካለው ብታገኙት ምን ይመስለውታል ስል ጊዜው ይወሰንና በደስታ ነው የመራችሁን ማገኘው ስላሉት ያም ለኔ ትልቅ ተስፋ ነው። እና ጉሚታችን በጠቅላላ ትምህርቱን ሰጠን፣ ስትሪንገር ኔትወርክ ሪፖርተሮችን ኔትወርክ አሰፋን። ይሄ ደግሞ ትልቅ ክላይማክስ ይመስለኛል ለጉብኝቴን እናም ለትልታ ሆነ እዚህ ለመጣ ነው ቪዮቲን። ይሄ ጠቅላይ ሚኒስቱ ጋር ያደረግነው ውይይት ብዙ ኦፍ ዘ ሬከርድ ቢሆንም ክላይማክስ ትልቁ ይመስለኛል፣ ትልቁ ምዕራፍ ይመስለኛል።
እኛም በበኩላችን ልናሳምናቸው የሞከርነው ስለ ሚዲያ እንግዲህ ጋዜጠኞች ሲባል በጋዜጠኝነት ሙያ ያመኑ መሆን አለባቸው። የጋዜጠኝነት ሙያ ለዲሞክራሲ ግንባታ አዋጭነቱ በሙያው ብቻ ሙያው በሚፈቅደው መስፈርት ብቻ ተከትለ ከሰራህ ነው። እስክንድር እንደምታውቀው አንድን ነገር የምንዘግብበትና የምናይበት ሁኔታ ወገንተኝነት ከሌለበት አንጻር ነው። ወገንተኝነት ልንይዝ አንችልም። ጉዳዩን ለህዝብ አቀርበን የሁሉንም ወገን የሁለት ብቻ ሳይሆን 3ም 4ም ገጽታ ካለው ዜናው ለህዝብ አቀርበን ህዝብ እንዲወስን የህዝብን አመኔታ የህዝብን ብልህነት በመገንዘብ የሚሰራ ጋዜጠኝነት ነው። በምዕራቡም ዓለም ሰላም ያሰፈነው ዲሞክራሲ የሚያስፋፋው በአገራችንም እንደዛ እንዲሆን ነው የኛ ስራ እስካሁንም እየሰራ ነው በዛ መስፈርት ነው ለጠቅላይ ሚኒስትሩም ያስረዳ ነው ይሄንኑ ነው
አቶ ንጉሴ መንገሻ የአሜሪካ ድምጽ የአፍሪካ ዳይሬክተር ወይዘሮ ትዝታ በላቸው የአሜሪካ ድምጽ የአፍሪካ ቀንድ ማኔጂንግ ኤዲተር እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራችሁን ቆይታ አስመልክታችሁ ስለሰጣችሁኝ ቃለ ምልልስ ሁለታችሁንም በጣም አመሰግናለሁ
እስክድር እኔ አድማጭ እንደያቀም ፈልገው በጣም ብዙ ነገር እዚህ መተን ይሄንን የጋዜጠኝነት ስልጠና ለማድረግ ይሄንንም ደግሞ እድል አግኝተን ከጠቅላይ ሚኒስትሩ ጋር ለመናገር እድልም ያገኘነው ባንተ ጥረትና ባንተ የህዝብ ግንኙነት ስራ ነውና አንተን በአድማጮች ስም ላመሰግነው ወዳለሁ እግዚአብሔር ይስጥልኝ
በጣም አመሰግናለሁ
እኔም እስማማለሁ እዚህ
በጣም አመሰግናለሁ ለታችሁንም
እኛም እግዚአብሔር ይስጥልኝ አመሰግናለሁ
ንጉሴ መንገሻና ትዝታ በላቸውን ውጤታማ የሆነ ቆይታቸውን ስላካፈሉን እናመሰግናለን። እስክንድርን ለዘገባው ብቻ ሳይሆን ስላደረከው ይሄንን የማሳካት ጥረትም እኛም እናመሰግናለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ።
የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ41 ደቂቃ ሆኗል። በስቱዲዮ ሰዓት መሰረት ወደ ተከታዩ ዝግጅታችን እናልፋለን። ስፖርት ነው። ገዛኸኝ ጽዮን መስቀል ነው የዛሬውን ስፖርት ዝግጅት ያቀናበረው።
በአትሌቲክስ ነክ ዜና ጀምራለሁ። ባለፈው ሳምንት አጋማሽ በአርጀንቲና ቢዮነስ አይርስ በተጠናቀቀው 3ኛው የዓለም ወጣቶች ኦሎምፒክ ኢትዮጵያ 9 አትሌቶችና 2 ብስክሌተኞችን አሳትፋ 2 ወርቅ፣ 2 ብርና 4 ነሐስ በአጠቃላይ በድምሩ 8 ሜዳሊያ አግኝታለች። በውድድሩ ላይ ግሩም ድንቅ ውጤት ካገኙት ሀገራት መካከል የኢትዮጵያ ወጣት አትሌቲክስ ቡድን ተደናቂ መሆኑ ተዘግቧል። ወደ ሀገሩ ሲመለስም ደማቅ አቀባበልና የገንዘብ ማበረታቻ ሽልማት ተደርጎለታል። ሌላው አትሌቲክስ ነክ ዜና በ2016ቱ የሪዮ ኦሎምፒክ በማራቶን የብር ሜዳሊያ ያገኘውና በወቅቱ በኢትዮጵያ ወጣቶች ላይ ይደርስ የነበረውን የመብት ጥሰት በመቃወም በዚያው የቀረው አትሌት ፈይሳ ለሊሳ ወደ ሀገሩ ሲገባ የክብር አቀባበል ተደርጎለታል። የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ እንዲሁም የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ፣ የአትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዝዳንት አትሌት ደራርቱ ቱሉና ቤተሰቦቹ፣ ጓደኞቹ በቦሌ አውሮፕላን ማረፊያ አቀባበል አድርገውለታል። ዶክተር አሸብር ወልደ ጊዮርጊስም ስለ አትሌቱ ተጠይቀው የሚከተለውን ተናግረዋል።
ይህ ጀግና አትሌት ለብዙ ታዳጊዎች አርአያ እንደሚሆን በራሱን ደግሞ ከፊት ለፊታችን ላሉት ውድድሮች ስራ ለመስራትና ራሱን ተሳትፎ እንዲያመጣት ስናስብን አስበንበት ነው ወደ ኢትዮጵያ ወደ ሀገሩ እንድመለስ ያደረግነው። እሱንም ከማንም በላይ ጀግናና ልዩ የሚያደርገው በውስጡ ያለውን ነገር ያለ ፍርሃት ያለ ይሉንታ እጎዳለው ጥቅማ ጥቅም ይቀርብኛል ሳይ ፍለስ በሆነ መንገድ ራሱን የገለጠና ያው ስፖርትና ፖለቲካ አብሮን ማለድ ሆነው እያለ የመጣውን ሁሉ ልጎዳ ብሎ የውስጡን ያደረገ ሰው ነው። ግን ወደፊት ደግሞ ሰፊ ዝግጅት ተደርጎ ለጓደኞች ይደረገው አይነት ሽልማትና ማበረታቻ እንደሚደረግበት ነው።
አትሌት ፈይሳ ለሊሳ በሪዮ ኦሎምፒክ በማራቶን ውድድሩን በሁለተኝነት ለማጠናቀቅ 200 ሜትር አካባቢ ሲቀረው እጆቹን ወደ ላይ አጣምሮ የተቃውሞ ምልክት በማሳየት የመገናኛ ብዙሃኑን አነጋጋሪ ርዕስ ሆኖ እንደነበር የሚታወስ ነው። ለሁለት ዓመታትም የቆየው በዩኤስ አሜሪካ ነው። በአገር ውስጥ የእግር ኳስ ዜና 13ኛው የአዲስ አበባ ከተማ ዋንጫ ከትናንት በስቲያ ቅዳሜ በኢትዮጵያ ቡና የዋንጫ ባለቤትነት ተጠናቋል። ለዋንጫ ፍጻሜ የደረሱት ባለሜዳው የኢትዮጵያ ቡናና በባህር ዳር ከተማ እግር ኳስ ቡድኖች ሲሆን በኢትዮጵያ ቡና ራላ አንድ አሸናፊነት ተጠናቋል። ኢትዮጵያ ቡና ካስቆጠራቸው 4 ግቦች ሁለቱ በፍጹም ቅጣት ሲሆን አግቢው አቡበከር ናስር ነው። ባህር ዳር ከተማ በባዶ ከመሸነፍ የዳነባትን ጎል እንዳለከበደ አስቆጥሯል። ኢትዮጵያ ቡና የአዲስ አበባ ከተማ ዋንጫን ሲያገኝ ዘንድሮ ለተከታታይ ለአራተኛ ጊዜ ነው። ለደረጃ የተጫወቱት መከላከያና ጅማ አባጅፋርም ነበሩ። ጅማ አባጅፋር በመለያመት 4-3 በማሸነፍ ሶስተኛ ደረጃን አግኝቷል። ወደ ውጪ የእግር ኳስ ዜና ስንሸጋገር ትናንትናና ከትናንት በስቲያ በእንግሊዝ ፕሪሚየር ሊግና የስፔን ላ ሊጋ ከጊዜ አንጻር ባጭሩ እንመለከታለን። ማንቸስተር ሲቲ በተጋጣሚው ላይ የጎል በረዶ አዝምቦ አሸንፎታል። ማንቸስተር ሲቲ በርንሌይን 5-0 ባሸነፈበት ጨዋታ በርናንዶ አጉዌሮ፣ ሳኒ፣ ፈርናንዲንሆና ማሬስ ለሲቲ ጎሎቹን ያገቡ ተጫዋቾች ናቸው። የሳምንቱ ተጠባቂ የነበረው የቼልሲና የማንቸስተር ዩናይትድ ጨዋታ ሲሆን ማንቸስተር በተሻለ እንቅስቃሴ በአንቶኒዮ ማርሻል 2 ጎሎች ለረፍት ወጥተው ነበር። ቼልሲ አቻ የወጣበትን ሁለተኛ ጎል ያስቆጠረው የጨዋታው ጊዜ ተጠናቆ በተጨማሪው በ92ኛው ደቂቃ ነው። ሊቨርፑልና ቶተንሃም ተጋጣሚዎቻቸውን በተመሳሳይ 1-0 አሸንፈው ደረጃቸውን አስጠብቀው ዘልቀዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡንም ማንቸስተር ሲቲና ሊቨርፑል በእኩል 23 ነጥብ በጎል ተበላልጠው አንደኛና ሁለተኛ ናቸው። ቼልሲና ቶተንሃም በእኩል 21 ነጥብ በተመሳሳይ በጎል ተበላልጠው ሶስተኛና አራተኛ ሆነው ተከትለዋል። ኮከብ ግብ አግቢነቱን ኤዲን ሃዛርድ ከቼልሲ በ7 ጎል ይመራል። በስፔን ላ ሊጋ ተጠባቂው የባርሴሎናና ሲቪላ ጨዋታ በባርሴሎና 4-2 አሸናፊነት ተጠናቋል። በኮቲኒሆና ሊዮኔል መሲ 2 ጎሎች በባርሳ 2-0 ለረፍት ይወጡ ሲሆን በ16ኛው ደቂቃ ላይ ሊዮኔል መሲ ተጋጭቶ በመውደቁ በጉዳት ከሜዳ ወጥቷል። በደረሰበትም የአጥንት መሰንጠቅ ቀጣዮቹን 3 ሳምንት እንደማይጫወት ተዘግቧል። የባርሴሎናን የማሸነፊያ ጎሎች ሱዋሬዝና ራኪቲች አግብተዋል። ሪያል ማድሪድ በሌቫንቴ 2-1 ሲሸነፍ አትሌቲኮ ማድሪድም በአቻ ውጤት ነጥብ ጥሏል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ18 ነጥብ መሪነቱን ለብቻው ሲይዝ ኤስፓኞልና ዲፖርቲቮ ላ ኮሩኛ በእኩል ነጥብ ባርሴሎናን ተከትለዋል።
ገዛኝ እናመሰግናለን ለስፖርት ዘገባ። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች።
የኢትዮጵያ ፓርላማ የዘንድሮ ስራውን በከፈተበት ጊዜ ፕሬዝዳንት ሙላቱ ተሾመ ባሰሙት ንግግር መንግስት ሊወስዳቸው ያሰባቸውን እቅዶችና የፖሊሲ አቅጣጫዎች ዘርዝረዋል። ፕሬዝዳንቱ ያነሷቸውን ነጥቦች እንዲተነትኑና ሐሳባቸውንም እንዲገልጹ ዶክተር መሐሪ ረዳኢንና አቶ ሙላቱ ገመቹን ጋብዘን በሁለት ክፍሎች አሰምተናል። ዶክተር መሐሪ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። የኢትዮጵያ መንግስት በጀመረው የአዋጅ ክለሳ ስራ ውስጥ እየተሳተፉ መሆናቸውን ገልጸዋል። አቶ ሙላቱ ገመቹ ደግሞ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። ያነጋገረቻቸው አዳነች ፍስሐዬ ነች። የውይይቱ የመጨረሻ ክፍል ይሆናል አሁን የሚቀርበው። በመንግስት ይዞታ ስር ያሉ ድርጅቶችን በከፊል ወይም ሙሉ በሙሉ ወደ ግል ባለሀብቶች ስለማዛወር ጉዳይ ፕሬዝዳንት ሙላቱ ካነሱት ሀሳብ ይሆናል ይሄ ውይይት የሚጀምረው።
በመንግስት ባለቤትነት ተይዞ የነበሩ ብዙ ፊልማ ድርጅቶች በከፊል ወይም ሙሉ ለሙሉ ወደ ግል ባለሀብቶች ለማዛወር እና መንግስትም በገበያው የሚኖረውን ድርሻ በመቀነስ የግል ዘርፉን ተሳትፎ በማሳደግ የኢኮኖሚ እድገት ዘላቂነት ለማረጋገጥ ሰፊ ስራ ይሰራል። ቅድሚያ ከተሰጣቸው ኢንቨስትመንት ፕሮጀክቶች በተጨማሪ መሬትን በባለቤትነት በካፒታል ድርሻ በመያዝ በተመረጡ ከተሞች ትላልቅ የጋራ ልማት ኢንቨስትመንቶች እንዲካሄዱ በማድረግ ለስራ ዕድል ፈጠራ፣ ለቴክኖሎጂ ሽግግርም ሆነ ለአጠቃላይ የኢኮኖሚ ልማት አስተዋጽኦ እንዲኖረው ይደረጋል።
እሺ፣ አቶ ሙላቱ፣
በመንግስት የተያዙ መንግስታዊ ድርጅቶችን ወደ ግል ለማዛወር የሚደረገው አሁን ብቻ አይደለም፣ ኢህአዴግ ስልጣን ከተቆናጠጠ ጊዜ ጀምሮ ሲሰራበት የነበረ ነው። ወደ ግል ድርጅቶች ስንመልስ ግሎች እኛ በምንፈልገው አይነት አይደለም የሚሄዱት። እሱም ራሱን የቻለ ችግር አለው። መንግስት ከያዘው አስፋፍቶ የመስራት ጉዳይ ቅድም ካልናቸው አንጻር ነው የሚታየው፣ ማለቴ የመረጋጋቱ ፖሊሲዎችን፣ ሌሎች የፖሊሲዎችን ታክስ ፖሊሲያችን የኢንቨስትመንት ፖሊሲያችንን ሁሉ ሪቪዥን የሚጠይቅ ነው። የግለሰብ ኢንቨስተሮች ከመንግስት የሚገዙትን ሰራተኛውን አባሮ የግል ሀብትን በሚያማልል የግል ኢንቨስተሮችን የሚያማልል በዛ አድርገን ደግሞ ስንሄድ፣ በሌላ በኩል ደግሞ የሌበር መብቶቹን የሰራተኛውን መብት በማይጋፋ አሁን መንግስት ከያዘው በበለጠ መሄድ የሚያስችለው ጥናት ይጠይቃል። ወደ ግል ለማዞር ብዙ ጥናት ይጠይቃል። ለዚህ እንግዲህ መንግስት ያስቀመጣቸው አንዳንድ አጥኚዎች አሉ። ተጠንቶ ለሀገር በሚጠቅም አይነት ጥናቱ ሁሉንም በማይጎዳ የሰራተኛን ቁጥር የሚያስጨምር፣ ለወደፊት የሰራተኛን ኑሮ የሚያስጨምር፣ ለሀገሪቷ ደግሞ የበለጠ ጥቅም የሚያመጣ ካልሆነ በስተቀር ዞሮ ዞሮ ወደ ግል መዞሩም ሌላ ሳይጠና ሌላ ችግርም ሊፈጥርም ስለሚችል ከአሁኑ በደንብ መታየት የሚገባው ነው። መንግስት የወሰዳቸውን ነገሮች ደግሞ በሂደት እንግዲህ በጥናቱ ልናይ እንችላለን።
ወደ ዶክተር መሐሪ ልመለስ። በዚህ ላይ ያሉት አመለካከት
በዚህ ጉዳይ መንግስት ከኢኮኖሚው የመውጣት ጉዳይ ቅድም አቶ ሙላቱም እንደገለጹት በደርግ ጊዜ የነበረው የዚህ ኢኮኖሚና መንግስት በኢኮኖሚው ላይ በጣም ወሳኝ ከጥቃቅን ቡና ቤትና ጋራጅ ከመሳሰሉት ውጭ ብዙ ነገር በመንግስት ቁጥጥር የነበረበት ነው። የኢህአደግ መንግስት ስልጣን ከያዘ በኋላ በራሱ አነሳሽነትም ይሁን የውጭ ለጋሾች ባደረጉበት ተጽዕኖ ወይ በሁለቱም ብዙ የመንግስት የልማት ድርጅቶች ወደ ግል አዛውሮ ቴሌኮሙኒኬሽን፣ አየር መንገድ፣ መብራት ኃይል፣ ባንክ የመሳሰሉት ነገሮች መብራት ላይ ነበር የቀረው። አሁን እንግዲህ እየተነገረን ያለው ከነዚህም ቢሆን በሙሉ ወይም በከፊል የመውጣት ፍላጎት እንዳለ ነው እየተገለጸ ያለው። በመርህ ደረጃ መንግስት ከኢኮኖሚው ደረጃ በደረጃ እጁን እያወጣ መሄዱ ተገቢ ነው። ነገር ግን ሲተላለፉ አንደኛ የኢትዮጵያ ሕዝብ ጥቅም በሚያስከብር መንገድና ግልጽ በሆነ የድርድር መንገድ የተላለፉ መሆናቸው ሊረጋገጥ ይገባል። የመንግስት የልማት ድርጅቶች እንደ አንዱ ግባቸው አድርገው የሚወስዱት ለህብረተሰቡ እድል የስራ እድል የመፍጠር ጉዳይ ነው። ስለዚህ ብዙ ጊዜ የመንግስት ድርጅቶች በሰራተኛ የተጨናነቁ ናቸው። ከሚገባው በላይ የገንዘብ ትርፍ ማግኘት ብቻ ሳይሆን ለዜጎች የስራ እድል መፍጠርም እንደ ተጨማሪ ግብ ስለሚወስዱ የግል ዘርፍ እነዚህን ተቋሞች ሲይዝ ግን የስራ እድል ፈጠራውን እንደ ዋነኛ ግብ ወይም እንደ አንድ ግብ አይወስድም። ብዙ ጊዜ ቶሎ ብለው ሰራተኛ ወደ መቀነስና ወጪ ወደ መቀነስ ነው የሚገቡት። ስለዚህ ምናልባት ወደ ግል ሲዛወሩ ወይ የተወሰነ ክፍላቸው ወደ ግል ሲዛወር ብዙ ሺህ ሰራተኛ የያዙ ናቸው እና እነዚህ ትላልቅ ድርጅቶች ሰራተኞች ቀንሰው አሁን ቅድም ስንነጋገርበት የነበረው የስራ አጥ ችግር እንደገና በተባባሰ መልኩ ጎልቶ እንዳይወጣ ጥንቃቄ የሚያስፈልግ ይመስለኛል። ስለዚህ ግልጽነት ባለው መንገድ ለኢትዮጵያ ሕዝብ በሚጠቅምና ማክሲመም ዋጋ ልናገኝበት በምንችል መንገድ ተደራድረን ወይ በከፊል ወይ በሙሉ ልናስተላልፍ ይገባል። ከዚህ ደግሞ ሰራተኛ ላይ የሚፈጸም ትርፍ ለማግኘት ሲባል ብቻ ሰራተኞች የማሰናበት ሂደትም ማህበራዊ ቀውሱ አደገኛ ነውና እዚህም ላይ ጥንቃቄ እየተደረገ ሊዛወሩ ይገባል እንጂ መንግስት ኢኮኖሚው ላይ ያለው ሚና እየጠበበ መሄዱ በመርህ ደረጃ የሚነቀፍ ነገር ነው ብዬ አላስብም።
እሺ፣ እንግዲህ ዶክተር መሐረዳይ፣ አቶ ሙላቱ ገመቹ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እንግዲህ መስተንግዶ እኔም በጣም አመሰግናለሁ። ጥሩ ነው። ወይዘሮ አዳነች በጣም እግዜር ይስጥልኝ።
እሺ፣ ደህና ሁኑ። አድማጮች ልንሰናበት አንድ የተወሰኑ ደቂቃዎች ናቸው ያሉን። የማጠቃለያ ዜና እናሰማ። በትግራይ ደቡባዊ ዞን አላማጣ ከተማ ትናንት በተፈጠረ ግጭት የሰው ሕይወት አልፏል። ግጭቱ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል መፈጠሩንና የሶስት ሰዎች ሕይወት መጥፋቱ ተገልጿል። የትግራይ ብሔራዊ ክልላዊ መንግስት ለሶስት ቀናት ያካሄደውን ጉባኤ ያጠናቋል። ስድስት ሴቶች ያሉበት ዘጠኝ አዳዲስ የስራ አስፈጻሚ አባላት ተሹመዋል። ሟቹ የሳውዲው ጋዜጠኛ ጃማል ካሾጂ ወደ ሳውዲ ቆንስላ ቅጥር ግቢ ሲገባ ለብሶት የነበረውን ልብስ የለበሰ የሳውዲ የደህንነት ሰራተኛ ኢስታንቡል ከሚገኘው የሪያድ ኤምባሲ ሲወጣ የሚያሳይ አዲስ የቪዲዮ ምስል ብቅ ብሏል። ጋዜጠኛው ከቆንስላው ቅጥር ግቢ በሰላም የወጣ በማስመሰል ግድያውን ለመደበቅ ሲባል የተቀነባበረ ነው ተብሏል። የአሜሪካ ድምጽ ለባለሙያዎቹ ስልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በቢሮአቸው ተቀብለው አነጋግረዋል። የአሜሪካ ድምጽ በኢትዮጵያና ጎረቤት ሀገሮች ለሚገኙ ዘጋቢዎቹ እስካለፈው አርብ ቆየ የአንድ ሳምንት ስልጠና አዲስ አበባ ላይ ሰጥቷል። የካሜሩን ፕሬዝዳንት ፖል ቢያ በቅርቡ በተካሄደው ፕሬዝዳንታዊ ምርጫ አሸንፈዋል ተባለ። ለሰባተኛ አከታታይ የስልጣን ዘመን መቀጠላቸው ነው። ራሳቸው ፕሬዝዳንቱ የሰየሙት ህገ መንግስታዊ ፍርድ ቤት ተቃዋሚዎች የምርጫውን ውጤት አስመልክቶ ያቀረቡትን የህግ አቤቱታ በዛሬው ዕለት ውድቅ አድርገዋል። የፕሬዝዳንቱ ተቃዋሚዎች በስፋት መራጭን ማስፈራራትና ድምጽ ማጭበርበር የመሳሰሉ ድርጊቶች ተፈጽመዋል ብለው የድምጽ ቆጠራውን እንደማይቀበሉ ማስታወቃቸው የሚታወስ ነው። እንደ አውሮፓውያን አቆጣጠር ከ 1982 የጀመሩ ስልጣን ላይ የሚገኙት የ85 አመቱ የእድሜ ባለጸጋ ፖል ቢያ ከዓለም በእድሜ የገፉ መሪዎች አንዱ መሆናቸው ነው።
አመሰግናለሁ ቆንጂት። ለማጠቃለያ ዜናው አጠራጥር ያሉ መረጃዎች እና ካፍልና እንሰናበት። አንድ የዩናይትድ ስቴትስ ዶላር 27 ብር ከ65 ሳንቲም መመንዘሩን የኢትዮጵያ ብሔራዊ ባንክ በዌብሳይቱ ላይ ባሰፈረው ዝርዝር ይጠቁማል። ይሁን እንጂ ዝርዝሩ የወጣው ጥቅምት 2 የዛሬ 10 ቀን በመሆኑ የታደሰ ይሁን አይሁን ለማረጋገጥ አስቸጋሪ ነው። ለማንኛውም የባንኩ የመሸጫ ዋጋ በዚያ ዝርዝር መሰረት 28 ዶላር ከ21 ሳንቲም ነው። አንድ በርሜል ድፍድፍ ዘይት ዛሬ የብሬንት ዋጋ 79 ዶላር ከ78 ሳንቲም ነው። የኒውዮርክ ገበያ ዋጋ 69 ዶላር ከ12 ሳንቲም ነው። ነገ ማክሰኞ ጥቅምት 13 2011 ዓ.ም ምረት አዲስ አበባ ከፊል ዝናባማ እንደምትሆን ከኢትዮጵያ ሜትሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሺየስ ነው። የሀገሪቱ ብዙ አካባቢዎችም እርጥበት እንዳላቸውና ዝናብም እንደሚያገኙ ትንበያዎቹ ይጠቁማሉ። የምንዛሬዎቹን ዝርዝር nbe.gov.et የአየር ሁኔታዎቹን ከኢትዮሜት.gov.et ተጨማሪ መረጃዎችን ማግኘት ይቻላል። በነገራችን ላይ ፓራሹት በተሳካ ሁኔታ የተሞከረው በዛሬዋ ዕለት በ1790 ዓመተ ምህረት ነው በኢትዮጵያ የዘመን አቆጣጠር። ክቡራትና ክቡራን አድማጮች፣ አንጋፋው የኦሮምኛ ባህላዊ ዘፈኖች ድምፃዊና መሰንቆ ተጫዋች ለገሰ አብዲ አርፏል። ከ60 ዓመታት በላይ ያገለገለ እንቁ ከሚባሉ የኢትዮጵያ ሙዚቃ ሰዎች አንዱ ነው ለገሰ አብዲ። ሥርዓተ ቀብሩ የአስከሬኑ በዛሬው ዕለት በቅድስት ሥላሴ ካቴድራል ተፈጽሟል። በኦሮሚያ ክልል ሰላሌ ያያ ቀጫማ በተባለ ስፍራ የተወለደው ድምፃዊ ለገሰ አብዲ በሀገር ፍቅር ቲያትር ቤት በባህላዊ የሙዚቃ ክፍል ለብዙ ዓመታት አገልግሏል። በተጨማሪም ሙዚቀኛና ድምፃዊ ከብሔራዊ ቲያትር፣ ከአዲስ አበባ ባህል አዳራሽና ከፖሊስ ኦርኬስትራ ጋር ሰርቷል። ለገሰ አብዲ ከ10 በላይ የኦሮምኛ የባህል ሙዚቃና ጣዕመ ዜማዎችን ሰርቷል። ያቦና፣ ጅጅቱ፣ ኢያሃንዳቆ እና ኮቱ ጂጋኮ ለገሰ አብዲ ከሚታወቅባቸው ዜማዎች ጥቂቶቹ ናቸው። ለገሰ አብዲ ሙዚቃና ድምፃዊ ነበረ። ክቡራትና ክቡራን፣ የምሽቱ ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ደህና ደሩ።
Kotu mitira, lupunil malama, tabdike jigjira.